ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 2 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 2 ቀን 584 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ግብጽና ሱዳን በጠየቁት መሰረት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሙስ ሐምሌ 1 ቀን በአባይ ግድብ ጉዳይ ላይ የተሰበሰበ ሲሆን አብዛኞቹ የምክር ቤት አባላት ግብጽ፣ ሱዳንና ኢትዮጵያ በአፍሪካ ህብረት ስር የሚካሄዱትን ድርድር እንዲቀጥሉ ድጋፍ የሰጡ መሆናቸው ታውቋል። የኢትዮጵያም አቋም ለምክር ቤቱ ያቀረቡት ዶክተር ስለሺ በቀለ የምንገነባው የውሃ ግድብ እንጂ የኒኩሌር ማመንጫ ባለመሆኑ ጉዳዩ እዚህ አካል መቅረብ አልነበረበትም። ግድቡ ለ65 ሚሊዮን የኢትዮጵያ ህዝብ የኤሌክትሪክ አገልግሎት ለማዳረስና ኢትዮጵያን ከድህነት ለማውጣት ነው ብለዋል። ድርድሩ መፍትሄ የሚያገኘው በጸጥታው ምክር ቤት ሳይሆን በሶስቱ አገራት ቀና መንፈስ በሚደረግ ውይይት ነው በሚልም ገልጿል። የግብጽና የሱዳን የውጭ ጉዳይ ሚኒስትሮች የአባይ ግድብ ለየአገሩ የውሃ አቅርቦትና ለግድቦቹ ለውሃ ጣቢያዎች ስጋት መሆኑን ተናግረዋል። በግድቡ ምክንያት የሚገባቸው የውሃ መጠን እየቀነሰ መምጣቱን በመግለጽ የምክር ቤት አባላትን ለማሳመን ጥረዋል። በስብሰባው ላይ አብዛኛዎቹ አገሮች በውሃው ላይ የእኩል ተጠቃሚነት መብትን ባከበረ መልኩ ድርድሩ በአፍሪካ ህብረት ጥላ ስር እንዲቀጥል አቋማቸው ገለጹ ሲሆን ከነዚህ መካከል አሜሪካ፣ ሩሲያ፣ ቻይና፣ ኬንያ፣ ህንድ እና ሜክሲኮ ይገኙበታል። የምክር ቤቱ አባላት በግድቡ ዙሪያ ያላቸውን አቋም ከመግለጻቸው ውጪ ምክር ቤት ይህ ነው የተባለው ውሳኔ አላስተላለፈም። በወያኔ ከጥቅም ውጭ ሆኗል የተባለው የተከዜ ድልድይ ጥገና የተጀመረ መሆኑን የአገዛዙ አፈቀላጤ ገልጿል። የእርዳታ ቁሳቁሶች የጫኑ አውሮፕላኖች ወደ ትግራይ መቀሌና ሽሬ እንዲሄዱ የተፈቀደ መሆኑንና ሲመጡም ሆነ ሲገቡ በአዲስ አበባ በኩል ብቻ ሆኖ ጥብቅ ፍተሻ ይደረግባቸዋል ብሏል። በተያያዘ ዜና የእርዳታ እህል ጭኖ ከሱዳን ወደ መቀሌና ሰመራ ከተሞች ሲጓዙ የነበሩ የዓለም የምግብ ፕሮግራም ንብረት የሆኑ 9 የጭነት መኪናዎች ከሰሜን ወሎ ዞን ወደ መጡበት እንዲመለሱ መደረጋቸውን አንድ የዜና ተቋም ዘግቧል። ከተለያዩ አገሮች ክፍሎች የመጡና በትግራይ ዩኒቨርሲቲዎች ሲማሩ ከነበሩ ተማሪዎች መካከል የተወሰኑት ወደ መጡበት ተመልሰዋል። በመቀሌ ዩኒቨርሲቲ፣ በአይደር፣ አዲሃቂ እና በአሪት ግቢ የነበሩ ተማሪዎች ከመቀሌ ተነስተው በአፋርና በወሎ በኩል ወደ የቤታቸው ሜዳቸው ታውቋል። በተማሪዎቹ መካከል የመንግስት ደጋፊና ተቃዋሚ በሚል ፍረጃ ቅራኒ በመፈጠሩ ውጥረት መፈጠሩን ተመላሾቹ ተናግረዋል። በአሁን ወቅት በትግራይ ዩኒቨርሲቲ ምን ያህል ከሌሎች ቦታዎች የመጡ ተማሪዎች እንደቀሩ የተገኘ መረጃ የለም። የጋዜጠኞች ተከራካሪ ድርጅት ሲፒጄ ሐሙስ ባወጣው መግለጫ በቅርቡ የአውሮፓ ህብረት በትግራይ ሳለ ሁኔታ በሚወያይበት ወቅት በኢትዮጵያ በጋዜጠኞች ላይ ስለሚደረገው አፈና እንዲወያይና በዚሁ ላይ ውሳኔ እንዲያስተላልፍ ጥሪ አድርጓል። ተቋሙ በመግለጫው የጋዜጠኞች ደህንነትና ተደራሽነት አስፈላጊ በመሆኑ የአውሮፓ ህብረት ይህንን አፈና ለመቃወም አቋም መውሰድ አለበት ብሏል። በስልጣን ላይ ያለው አገዛዝ ስልጣን ከያዘ ጀምሮ በነበሩት አመታት በርካታ ጋዜጠኞች የአካል ጉዳት ደርሶባቸዋል፣ በማናለብነት ታስሯል፣ ከሀገር እንዲወጡ ተደርጓል፣ እንዲሁም በማይታወቁ ሰዎች ተገለዋል ብሏል። በአፍሪካ ቀንድና በየመን አንዳንድ አካባቢዎች የተስፋፋ የሄደው የአንበጣ መንጋ ጉዳት ሊያመጣ ይችላል በማለት የዓለም የምግብና የእርሻ ድርጅት ሐሙስ ሐምሌ 1 ቀን በሰጠው መግለጫ አስታውቋል። ከጥቂት ቀናት በፊት በሰሜን ምዕራብ ሶማሊያ ያላደገ የአንበጣ መንጋ የተከሰተ መሆኑ ተቋሙ አንስቶ ከቀናት በፊት ወደ ደቡባዊ ጅቡቲ እንዲሁም ወደ አፋርና ወሎ መስፋፋቱን ገልጿል። በሚቀጥሉት ጥቂት ቀናት ውስጥ ተጨማሪ የአንበጣ መንጋ ሊከሰት እንደሚችልም አስጠንቅቋል። ቁጥጥር ካልተደረገ ወደ ሰሜናዊ የኢትዮጵያ ክፍልና ወደ ሱዳን ሊሻገሩ ይችላሉ በማለት ያለውን ስጋት ይፋ አድርጓል። አድማጮቻችን የለቱ ዜና ዚያ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖቶች፣ አገራችን መስቀለኛ መንገድ ላይ ነች የሚለው አገላለጽ ያበቃለት ይመስለኛል። ምክንያቱም ቀጥረኛው ኮሎኔል ትግራይን ከማዕቀፍ አውጥቶ ወያኔ ከመተበት አፈርልሶ ዳግም እንዲያንሰራራ በሶስትዮሽ ስምምነት ማለትም የኦነግ አብይ፣ የሻቢያው ኢሳያስ፣ ግብጽና በዙሪያዋ የተኮለኮሉ ፔትሮ ዶላር ያፈከራቸው አረቦችና ምዕራባውያን ትብብር ነጻ ግዛት ሸልሞታል። በዚህም ድርጊቱ ኢትዮጵያን ማፍረስ መጀመሩን ይፋ አድርጎታል። ትግራይም የጸረ አማራና ጸረ ኢትዮጵያ ኃይሎች የጦር መከማቻና የወደፊት ጅቡቲ መሆኗን ከወዲሁ መገመት የሚከብድ አይሆንም። ከውስጥ 4 ኪሎ ያለው የጠባብ ዘረኛ አገዛዝና የውጭ ጸረ ኢትዮጵያ ኃይላት ተባብረው ኢላማ ያደረጉትም አማራውን እንደሆነ አሜሪካም ሆነች አጋሮቿ ምስጢር አላደረጉትም። በመሆኑም የመቀሌውን ወያኔ በተለያዩ ዘርፎች በማጠናከር አማራውን ከሰሜን በኩል አጥቅቶ ከወያኔ ቀማኞች ያስመለሰውን መሬቱን ወደ ትግራይ እንዲጠቀልልና አግረ መንገዱንም የማካድራ አይነት ብዙ ሰለባ የሚሆኑበት ሲሆን ከደቡብም እንዲሁ በኮሎኔሉ ቁንጮነት የሚመራው ታጣቂ መንጋ ብዙ አጣዮችን የሚያካሂድበት ከበስተምዕራብ የሱዳን ጦር ወደ ውስጥ ገፍቶ ፍጅትና ዝርፊያ እንዲያደርስ መንገዱ የሚመቻችበት ነው። በዚያም ነጻነቱንና አገሩን መውደዱን መከላከሉን እንደ ኃጢአት ተቆጥሮበት አንድን ዘር ለማጥፋት ከበስተጀርባ የሚሸረበው ሴራ ሌላ ሳይሆን ይሄው ነው። ባሸባሪነቱ የምስራቅ አፍሪካው አልቃይዳ የሆነውን ወያኔን መልሶ ወደ ስልጣን ለማምጣት ከዋደ ዋሽንግተን አቅጣጫ የሚሰማው ጭምጭምታ አቅ ከሆነ ለሌላ ሳይሆን ኢትዮጵያን ለማበጣበጥ የታቀደ ይመስላል። ይህ ደግሞ የአካባቢውን አገሮችም ጭምር ለዚሁ የሚጋብዝ ነው። የአረቦቹን የቀለም አብዮት በአፍሪካ ለመድገም ካልሆነ በስተቀር ሌላ ትርጉም ሊሰጠውም አይችልም። ያ ከሆነ ደግሞ የአረቡን ዓለም ምን አይነት ማጥ ውስጥ እንደከተተ በሊቢያ፣ ሶሪያ፣ የመን ወዘተ የምናየው ነው። አሜሪካም በቅርቡ ቀኝ ዘመም የሆኑትን ጄፍሪ ፌልድማንን የምስራቅ አፍሪካ ወኪል ሆኖ መሾማቸውም ሁኔታውን ያሻሽላል ለማለት በመካከለኛው ምስራቅ ከነበራቸው ቅስቀሳ አንጻር ሲታይ አስቸጋሪ ነው። ውድ ፍኖቶች ለመሆኑ እስከ መቼ ነው ከውጭ ፔትሮዶላር ባሰከራቸው አረቦችና ምዕራባውያን ትምክህተኞች እርዳታ ለስልጣን የበቁ ወያኔ ቁጥር 1 የመቀሌ ቁጥር 2 የባሌ ጠባብ ዘረኛ ክልል በሚሉት በረት ውስጥ የሚያጎሩን? ምን ነው የሰው ተባይ እንዲህ ሲፈላብን ወጥተን ከማራገፍ ይልቅ ያከክን የምንኖረው? ምን ነው የሩቅ ሳይሆን የቅርቡን የ2008 የ2010 ሰማዕት እነ ሲሳይ ታከለን እነ ጎቤ መልኬን እነ ዋዋ ጎቤን እነ ሽብሬን አራስንትና ስንት ወያኔን ታግለው የወደቁ ጀግኖች ረሳናቸው? በመጨረሻም ህሊናችንን ዝምታ ከመሉት እስራት ታግለን እናስፈታው ማለት ለሰናበታችሁ ሲሉ መልእክታቸውን ያደረሱን ግርማ ገመቹ ከናይሮቢ ኬንያ ናቸው።
አይ ጤና ይስጥልኝ ውድ ፍኖቶችና የዶክተር አርብ የልብዳብዮች አድማጮች በሙሉ። ምን ይሰማይ ሆን ጆሮ ምን ብላቸውስ ነበር መለስ ያኔ ድሮ በህይወት በነበረ ጊዜ ለህዋት አባሮች እንዲህ ሲል አስጠንቀቀው ነበር? ይህንን መልእክት ተናጋሪም ሆነ ሰሚዎቹ ብዙዎቹ ዛሬ በህይወት ያሉ አይመስለኝም። ስለሆነም ይህን መልእክት ልጽፍ የቻልኩስ ምናልባት ያልሰሙ ወጣት ወያኔዎች ካላችሁ ብዬ ሲሆን እሱ ለእናንተ የተወላችሁ መልእክት ይህንን ይመስላል። አማራ አማራ ነኝ ያደቀን ሀድጊ የሚል ቃል እውነት መስሏችሁ ከአማራ ጋር ጦርነት ገጥማችሁ የትግራይን ታሪክ አጣበላሹ። ጦርነት ለአማራ ከሰርግም በላይ ነውና ነገሩ የከፋ ከሄደና ወልቃይትን መልሶ የሚልበት ቀን ከመጣ አትጠራጠሩ፣ በሰላም መልሱ። የእንቢታው ጣጣና መዘዙ ብዙ ሊሆን ይችላል። የኛ ህዝብ ይላል መልስ ትግራይን ማለት ነው በወልቃይት ላይ የሚኖርን ጥቅም በፖለቲካ ንግግር ብቻ መፍትሄ ይሆናል። ከዛ ወጭ ከሄድን ደደቢት ላይ እንደተመሰረተን ሁሉ በወልቃይት ምድር ላይ እንጠፋለን ሲል መለሰ በህይወት በነበረ ጊዜ ይሄንን የመሰለ መልእክት ተናግሮ ነበር። ታዲያ ይህ መልእክት በአሁኑ ሰዓት ወልቃይት የትግራይ ነው ይያሉ ለሚያብዱ ወጣት ወያኔዎች መሬቱ በምንም መልኩ የትግራይ አካል እንዳልነበረ ከመለስ መልእክት ተገንዝባችሁ የመሬት ተጠቃችሁ ስተት መሆኑን አምናችሁ የመሬትን ጥያቄ ረስታችሁ በከንቱ የተኮነነውን አማራ ይቅርታ ጠይቃችሁ ለአንዴም ለሁሌም ጦርነት የሚል ስም አውግዛችሁ ከጦርነት ይልቅ ለሰላም ተንበርከኩ። በጦርነት የተበላሸውን ጊዜ መካካሻ ይሆን ዘንድ ለአዲሱ ትውልድ ስትሉ ሰላምን ብትሹ ምንኛ መልካም ይሆን ነበር። መቼስ እንደ አንድ ኢትዮጵያዊ ዜጋ ከጦርነት ሰላም ከውሸት እውነት ተመኝሁላችሁ እንጂ አቶ መለስም ያወቀ የሰራውን ስህተት ከእንቅልፉ ሲነቃ ውሸት እንድትሆን ተገንዝቦ የተወላችሁ ያልቃችሁ ምክር ብታጠኑና ከዚሁ ጋር ተያይዞ የሚመጣውን ችግር አለቃችን ቀደም ብሎ ያውቅ ነበር ብላችሁ አውቃችሁ ልብ ገዝታችሁ ያ ዘውትር ራሳችሁ በፈጠራችሁ ድራማ ለዘመናት በሰቆቃ ስር ለሚኖረው ለትግራይ ህዝብ ስትሉ አደብ ግዙ በለማለት ቢንጂ እናንተ ማ በራሳችሁ ላይ ሸፈታችሁና ባለቆቻችሁ ላይ ጨካኝ ጭካኔ ሞላበት እርምጃ ማለትም አንገታቸውን ቆርጣችሁ በጆንያ አዝላችሁ በየበርሃው ተሸክማችሁ የምትዞሩ ጨካኝ ቡድን ሆናችሁን ጠፍቶኛ አይደለም እናንተ እንደ ቀውጢ ልጅ ምዕራባውያን ለራሳቸው ጥቅም አጀንዳ ማስፈጸሚያ ሊያደርጓችሁ ፈልገው በሚያስዋያችሁ የጥርስ ፈገግታና አይዟችሁ በርቱ አለንላችሁ የሚል ተስፋ ያበዳችሁ ስለሆነ ለሰላም ቦታ የላችሁ እንዲያውም ከፈረንጅ ከአረብ ጋር በሚኖራችሁ ቅርበት የተነሳ ሰማይን በቴስታ ካልመጣን ብላችሁ እንደምትፎክሩ አምናለሁ ሰላምና መረጋጋት ለእናንተ እንደ መርዝ ባይሆንና ሌላውን የሚያስጠላችሁ ያ ራሱ ወያኔ ሆነ ሰይጣን እንቅፋት ሆኖ ባያዳልጣችሁ ኖሮ አሁን ሰሞኑን ያገኛችሁት ነፃ ይለፈድል ተጠቅማችሁ ክልሉን ተቆጣጥራችሁ ተመስገን ከማለት ፋንታ ሌላ በደል በሌሎች ላይ የፈጸማችሁትን ጭፍጨፋ ራሱ ለነዛ በርዳታ ስም መሳሪያ አቀባዮችና በሰባዊነት ስም ደግሞ ለኢሰባዊነት ፈጻሚዎች ሽፋን እየሆኑ አይናቸው ያያየ አላየንም የሚሉ አጉል ሩህሩህ ድርጅት ትልቅ ምስክር ይሆን ነበር እነሱም ቢሆኑ መቼ ለእውነት ታደሉና እነዚህ የውሸት እርዳታ ሰጪዎች እስካሉ ድረስ እንኳን በእኛ አገር በሌላም አገር ፍጹም ፍትህ አይኖርም ዛሬ ላይ ቆሜ በአገራችን ላይ እንደ አሸን የፈላውን እርዳታ ሰጪነን ባዮችን ቁጥር ራሱ ከጸጥታ ጠባቂዎች ቁጥር ሊወዳደር ምንም ያህል አልቀረውም ይህ ሁሉ ድራማ እውነትም ለትግራይ ህዝብ ተብለው ነው ወይስ ወያኔዎችን ለማዳን የሚደረግ ድራማ ነው ወይስ መግቢያ ቀዳዳ አንገት ማስከቢያ ፍለጋ ነው አያጅ ቦስ አፍታም ከአይን ብላኝ እንዳለችው አህያ እነሱ የናንተን ወራዳ ካዲነት ተጠቅመው ሌላውን ዜጋ ኮንኖ የአገር ማጥፋት አጀንዳቸውን ለማስከናወን በስተቀር ሌላ ይህ ነው የሚባል ርህራሄ የሌላቸው ናቸው ከዚሁ ጋር ባልተናነሰ ሁኔታ የአገሪቷን ሰላምና የህዝብ ደህንነት ከመጣፍ ያልቆጠሩ የአብይ ኦሮሞነት የተመኩና ኮያኔ ያላነሰ እብሪት ይወጣራቸው የኦሮሞ ሊቃነን ባዮች ዛሬ ውስጥ እንደ ብል እየበሉን ሲሆን የነዚህ የጥፋት አውሬዎች አለቃ የሆኑትና የፖለቲካ ፓርቲዎች ለግብጽ ምንደኛ በጅሃር በ75 ሚሊዮን ብር ፓርቲያቸውን ከሸጡ በኋላ አርፎ መቀመጥና መጥተው ሲገባቸው እንጂ ሰው ከኢትዮጵያ እንደዚህ መንደተኝነት ማርኳቸው ዛሬ ሁሉንም ያካተተ አገር አቀፍ ሽግግር መንግስት አጀንዳ ወደ ታች ዝቅ አድርገው በኦሮሚያ ሽግግር መንግስት አቋቁመናል ሲሉ አውጀዋል ዛሬ ላይ ሆነን ምንም እንኳን ሽሩድና አቋም የለሽ ቢሆኑም ኢትዮጵያ እንዳሉ እንደ ሞቱት ፕሮፌሰር መስፈልድ ማርያም ሆኖ ቢሞቱ መላው የኢትዮጵያ ህዝብ በክብር አጅቦ ይቀበሩ ነበር ዳሩ ምን ያደርጋል ዘርከሉ በማይስባል እንደተባለ ሁሉ እሳቸውም ታሪካቸውንም ሆነ የሚወዳቸውን የኢትዮጵያ ህዝብ የከዱ የትልቅ ትንሽ ናቸው ባይሞቱም ነፍሳቸውን ይማርልን መቼስ ከእንግዲህ በኋላ ጋሼ መራራ የሚታደስ ታሪክ አይኖራቸውም ባሉበት ጤና ይስጥልኝ በሳቸው በኩል በሌላም ሰዎች ባይገባቸውም ነው እንጂ ኢትዮጵያዊነት ለኛ ታላቅ ኩራት ሲሆን ለሌሎች ታላቅ የነጻነት አርማ ናት ለመጥላት ግን ለሚጣሏት ግን የማትበገር ታሪካዊ ታላቅ አገርና የእግዚአብሔር ረዳታ የማይለቃት ታላቅ ማማ ኢትዮጵያ ሀገራችን ናት። ይህችን ሀገር ወደ አስተማማኝ ሁኔታ ተሻግራ ለመጪው ትውልድ እስከ ትውልድ ካለስጋት ኖር ዘንድ ብዙ ወገኖች ህይወታቸውን የሰውበት አገር ስትሆን ሌሎች ዜጋ አይላቸው ጠላት በጉያችን ስር ተወሽቆ አንድነታችን እንደብል የሚወጠበቱንን ሳንረሳ ዛሬ እነሱን ማንንም ፈርቶ ከዛም ብዙ ቀይ መስመሮችን አልፈው ከውጭ ጠላቶች ጋር ተባብረው ጥሩ ዜጋ እንደማይሆኑ ደጋግመን በገሃድ ራሳቸው አረጋግጠዋል። እነዚህ ሾካካዎች ኖሮም ጥሩ ዜጋ ስለማይሆኑ ማንኛውንም በዜግነት የሚያገኙትን ጥቅማ ጥቅምና መፍታቸውን መንፈግ ማግለል የግድ ይላል። አገር ካጠፋች ብሎ ሻንጣቸውን ይዘው ከጠላት በላይ ጠላት ሆነው የታገሉ ጉደኞች እንዴትስ ኢትዮጵያ የምትባገለ አገር ኢትዮጵያ የምትባል አገር ኖራ እነሱስ ኢትዮጵያ ሆነው ይኖራሉ? እነዚህ ሰው ባላ አውሬዎች ስለሆኑ ካለ ስጋት ጫካ ገብቶ ከአውሬዎች ጋር አካሉን በስተቀር ከየትኛው ኢትዮጵያዊ ሰው ጋር አብሮ መኖር ይቻላቸዋል? በሌላ እይታ ደግሞ ስለ ምርጫ ቀደም ብለን ማለትም እኔም ሆንኩ ሌሎች ወገኖች ጭምር እንደ ገመቱት ምርጫው የተበላቀው ነው እንደተባለ ሁሉ ሆኖ አልቋል። ችግሩ ግን አሁንም እዛው ብልጽግና ጋር ነው። አልሸሹም ዞር አሉ አይነት አካሄድ ሊጓዝ ያሰበ ይመስላል። አሁንም የኦሮሞ ብልጽግና፣ የአፋር ብልጽግና፣ የአማራ ብልጽግና ወደ ተርፈ እያለ ሁሉም የብልጽግና ታርጋ እየተለጠፈላቸው ባሉበት ይረጋሉ እንጂ እንደ ህብረ ብሔራዊ ፓርቲ የሶማሌ መሪ ክብር ሙስጠፌ፣ የአማራ ክልል መሪ ወይም የአማራ ክልሉ አቶ አገኘው ተሻገር ሶማሌ ክልል መሪና አቶ ሽመልስ የአፋር ክልል መሪ አድርጎ በመሾም ዛሬ ዘር ላይ ተመሰረተ አገዛዝን ያሻሻል ብዬ አልገምትም። ችግሩ እዛው ሽመልስና አብይ ጋር ነው ያለው ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው።
እንደምን ሰነበታችሁ ውድ የፍኖተ ራዲዮ አድማጮች። እናንተ ሳይታክቲዎቹ የፕሮግራሙ አዘጋጆች ሰላማችሁ እንዴት ነው? ጦርነት የሞት ጥሪ ነው። ጦርነት ለማንም አይበጅም። የሰው ህይወት ይቀጥፋል፣ የሀገር ኢኮኖሚን ያናጋል። እንዲህም ሆኖ ግን በአለማችን ጦርነት አምጣልን ብለው የሚለምኑ መሪዎች እንደተከሰቱ ታሪክ ይነግረናል። ከነዚህ ያበዱ መሪዎች ውስጥም የኛዎቹም እንዳሉ ተስተውሏል። በእኛ ዘመን እንኳን ካንድም አራት የሆኑ ጦርነት አምላኪ መሪ ተብዮችንም አይተናል። ምናልባትም ያምባገነን ገዢዎች ስርዓት በህዝባዊ መንግስት እስካልተተካ ድረስ ወደፊትም ሌሎች ጦርነት አፍቃሪ መሪዎች መምጣታቸው አይቀሬ ነው። እንዳነበብኩት እንደሰማሁትና እኔም እንደምስማማው ከሆነ ጦርነት ሁለት አይነት መልኮች አሉት። አንዱ የጦርነት አይነት ትክክለኛ ጦርነት የሚባለው ሲሆን፣ ሌላው የጦርነት አይነት ደግሞ ትክክል ያልሆነ ጦርነት የሚባለው የጦርነት አይነት ነው። የሀገር ድንበርንና የህዝብን ሉዓላዊነት ለመጠበቅ ከወራሪዎች ጋር የሚካሄደው ጦርነት ተገቢና ትክክለኛ ጦርነት ሲባል፣ የወራሪዎቹ ግን ፍትህ አልባ ጦርነት ወይም ትክክለኛ ያልሆነ ጦርነት ነው። መቼም ቢሆን መቼ የውጭ ወራሪ ሲመጣ ሀገርና ህዝብን ከጠላት ለመከላከል የሚካሄደው ጦርነት ተገቢ ወይም አስፈላጊ ጦርነት ነው። ማንም ባርነትን ወይም ቅኝ መሆንን አይፈልግምና ለዚህ አይነቱ ዓላማ የሚካሄደው ጦርነት ትክክለኛ ጦርነት ነው። አጼ ዮሐንስ ከማህዲስቶች ጋር ተዋግተው የተሰዉት ለኢትዮጵያ ህዝብና ለአገር ዳር ድንበር መጠበቅ ሲሉ ነበር። ይህ ደግሞ ያለ ጥያቄ ትክክለኛ ጦርነት ነበር። አጼ ቴዎድሮስ ከእንግሊዝ ጋር የገጠሙት ጦር ለአገር ክብር ሲባል ነበርና ትክክለኛ ጦርነት ነበር። አጼ ምኒልክም አድዋ ላይ ከጣሊያን ተፋልመው ድል የመቱት ጦርነት ትክክለኛ ጦርነት ነበር። ንጉሥ ኃይለ ሥላሴ ሲሰደዱ አርበኞቻችን ለሁለተኛ ጊዜ ጦር የመዘዘብንን ጣሊያን ድባቅ የመቱበት ጦርነት ትክክለኛ ጦርነት ነበር። የኋላ ኋላ በእኛ ዘመን ደግሞ ንጉሥ ኃይለ ሥላሴ ከሻቢያ ጋር የማያባራ ጦርነት አካሄደዋል። እንደ አገር መሪነታቸው ሰከን ብለው መደራደር ይችሉም ነበር። ግን ለምን አልተደራደሩም? ደርግ ከሻቢያ ከወያኔና ከኢሃፓ ጋር ተዋግቷል። የአገር መሪ ነኝ እንደማለቱ ከእነዚህ አገር በቀል ድርጅቶች ጋር መደራደር ይችል ነበር። ግን መደራደር አልፈለገም። ለምን? መለስ ድሮ ወዳጁ ከነበረው ሻቢያ ጋር መደራደር ሲችል ለምን መደራደርና ሰላማዊ መፍትሄ መሻት አልፈለገም? ከኢህአዴግ ወደ ብልጽግና ስሙን የለወጠው የኮሎኔል አብይ ብልጽግና ድርጅት ለምን ከወያኔ ጋር በመጀመሪያ መደራደር ተሳነው? ሁሉም የዘመናችን አምባገነን መሪዎች ሰላምን ለማምጣት መደራደርን የጠሉት ስልጣናቸውን ላለመካፈል ሲሉ እንጂ ሌላ ምክንያት የላቸውም። እነ አጼ ዮሐንስ፣ አጼ ቴዎድሮስ፣ አጼ ምኒልክ ምንም እንኳን የፊውዳሉ ዘመን ገዢዎች ቢሆኑም ዘመናዊ ናቸው ከተባሉት መንግስቱ፣ መለስና አብይ በአያሌው የተሻሉ ነበሩ። ሶስቱም በአገርና በህዝብ ላይ በተከፈተው የጠላት ጦርነት ላይ ከሰራዊታቸው ፊት ለፊት ከድሞዋሪያ በመሆን ጠላትን አጋድመዋል። የዛሬዎቹ ሶስቱ ዘመናዊ መሪዎች ግን ጦርነት ከሚካሄድበት ቀውጢ መንደር ርቀው የጀነራሎችን ድልኛ መራ ነው የሚሉ ሆነው ታይተዋል። አጼ ዮሐንስ በውጊያው ግብ ግብ መሃል ሆነው ተሰውተዋል። እጅም ሰጥቼ አገሬን አላዋርድም ባዩ አጼ ቴዎድሮስ በቀረችው አንድ ጥይት ራሳቸውን ለአገርና ለሕዝብ ሲሉ ሰውተዋል። ነገር ግን መንግስቱ ኃይለማርያም በመቶ ሺህ የሚቆጠረውን ሰራዊት በትኖ ወደ አሬ ቆብልሏል። የቀድሞዎቹ አጼዎች ወደ ጦርነት ሲገቡ ከሕዝባቸው ጋር በሚገባ ከመከሩና ከዘከሩ በኋላ ነበር። ያለበለዚያ ከጎናቸው የሚሰለፍ እንደማይኖር የተረዱትም ይመስለኛል። የዘንድሮዎቹ መሪ ነን ባዮች ግን ጦርነቱ ከጀመሩ በኋላ ነው ለሕዝብ የሚያሳውቁት። ማሳወቅ እንጂ ማማከርም አይደለም። ይህ ጦርነት መጀመር አልነበረበትም የሚል ወገን ብቅ ካለ እንደ ካዲ ጸረ ኢትዮጵያ ወይም እንደ ጠላት ተቆጥሮ ወግዘት፣ እስራት፣ ሲከፋም ግድያ ይካሄድበታል። ይህ የምሰነዝረው አቋሚ በርካታ ወዳጅ እንደሚያሳጣኝ ቢገባኝም አብይ በትግራይ ላይ ጦርነት ከመክፈቱ በፊት አደብ ገዝቶ መላ መፍጠር ነበረበት ባይነኝ። ወያኔ በትጋቡ ጦርነትን አምጡልኝ በማለቱ ለደረሰበት ሽንፈት ይገባል ከማለት የተሻለ ቃል የለኝም። ግን በትግራይ ውስጥ ምሽግ ያደረገውን ወያኔን በጀት፣ በድሮን፣ በታንክ፣ በመድፍና በማሽንጋን መግጠም ትክክል ካለመሆኑ ባሻገር ኢሰብአዊም ያደርገዋል። ወያኔ በጠላትም ሆነ በወዳጅ ቢመታ ደስታውን አይችለውም። ሆኖም ግን በወያኔ ጦስ የትግራይ ህዝብ አብሮ ሊመታ ከቶሙ መታሰር የለበትም። በወያኔ ያልተመቸው ህዝብ በብልጽግና መጎሳቆል የለበትም። የምንታገለው ለኢትዮጵያ ህዝብ ነው ስንል የትግራይን ህዝብ ሳያገል ሁሉንም በአንድ አይን ማየትና ለደህንነቱም ጥንቃቄ ማድረግ ማለት ነው። ወያኔን ለመምታት የትግራይን ህዝብ አብሮ መጨፍለቅ ይቅርታ የሌለው ግፍ ነውና ሊታሰብበት ይገባል እላለሁ። ለትግራይ ህዝብ የምቆረቆረውን ያህል ሌላውም የኢትዮጵያ ህዝብ ስቃይና መከራ ሲደርስበት አላየውም የሚል ህሊና እንደሌለኝ ማሳወቅም እፈልጋለሁ። ለመሆኑ አብይ ስልጣን ላይ ከወጣ ጀምሮ ስንት የአማራ ምስኪን ህዝብ ነው እንደ ከብት በሆነ የታረደው? የወያኔው ጦርነት ከመጀመሩ በፊት ወለጋ ውስጥ በአሰቃቂና በአሳዛኝ ሁኔታ በርካታ አማራዎች ታርደዋል፣ ተቃጥለዋል፣ ተሰደዋል። ይህ ሁኔታ በመላው የኢትዮጵያ ህዝብ ዘንድ ታላቅ ቁጣን እንዳስነሳ የሚዘነጋም አይደለም። አንጀቱ የተቃጠለው የኢትዮጵያ ህዝብ ያኔ አብይን ሊያንቀው ደርሶም ነበር። ያኔ ፓርላማ ውስጥ ለቅሶ በለቅሶ ሆኖም ነበር። በአማራው ላይ የተካሄደው እልቂት ፍትህ ሳያገኝ የጦር ዘመቻ ወደ ወያኔ ላይ አነጣጠረም። በእርግጥ የወያኔ መሪዎች በጦሩ ላይ ያደረጉት ግድያ ሁላችንም ያሳዘነና ያበሳጨ ጉዳይም ነበር። ለእኔ አምሮ በሲቪልና በወታደሩ ላይ የተካሄዱት ግድያዎች ሁሉ ህገወጥ ናቸው። የሲቪሉን ሞት ከወታደሩ ወይም የወታደሩን ሞት ከሲቪሉ ማነጻጸርና ማበላለጥ ተገቢ ካለመሆኑም ባሻገር ኢሰብአዊነትም ይሆናል። ለእኔ ግልጽ ያልሆነልኝ ወታደሩም በግፍ በጨፈጨፈው ወያኔ ላይ ሲዘመት እንዴት የበርካታ አማራ ዜጎቻችን ላይ አሰቃቂ ግድያ እየፈጸመ ባለው ደካማና በቅጡ ያልተደራጀው ኦነግ ላይ እርምጃ መውሰድ ለምን አልተቻለም? መልስ የሚሻ ጥያቄ ይመስለኛል። በጦሩ ላይ ግፍ መሰራቱና ግፍ የሰሩትንም ለፍርድ ማቅረቡ ተገቢ መሪ ነኝ ከሚልም ሰው የሚጠበቅ ነበር። ግን የፍትህ አፈላለጉ መንገድ በሰከነ መልኩ የታሰበበት አልነበረም። የመንግስቱ የደርግና የንጉሱ መንግስቶች ሁሉም ከሻቢያና ከወያኔ ጋር ያካሄዱት ጦርነቶች በትክክለኛ መንገድ ባለመካሄዳቸው በህዝብ ላይ ቁጣና ጥላቻን እንዲፈጠር ከማድረጉም ባሻገር ያመጣው አንዳችም ጠቀሜታ አልነበረውም። በተለይ ደርግ ዘዴ አልባ በሆኑ ጦርነቶች ተዘፍቆ የኋላ ኋላ አጠፋቸዋለሁ ባላቸው ጠላቶቹ ራሱ ጠፋ። መንግስቱ መሸነፍ ብቻ ሳይሆን ሰራዊቱን ለጅብ አቅርቦ እግሬ አውጭኝ ብሎ ፈረጠጠ። ወያኔ የሚያስጎነበሰው ጦር በመሪው ተክዶ አፈግፍግ ተባለና ክፉኛ ተመቶ ለነበረው ወያኔ ሰርግና ምላሽ ፈጥሮለት መቀሌን ተቆጣጠረው። የትግራይ ሰራዊቱን ኮሃላ ሆኖ ወጋው በበረ የረጨ ሰራዊቱን ጎዳው ተባለ አሁን ይውሉ ምክንያቶች ለምን አስፈለጉ ፈቅደን መቀሌ ለቀቀንና ወያኔ መቀሌን አሸንፎ ተቆጣጠረ የሚሉት ምክንያቶች በጦርነት ግብ አቋያ ሲታይ ከመሸነፉት ምን ሌላ ትርጉም ይኖረዋል ደግሞስ የትም ፍጩ ዱቄቱን አምጪው ማለት ይህ አይደለምን በሰራዊቱና በወያኔ ጦርነት መካከል የሞተው የሁሉም ወገን ወታደሮች ገና ጎል ብዛታቸው አልተነገረንም ግን ብዙ እንደሚያልቁ ከተለያዩ ጦርነቶች ተመክሮ ማወቅም ይቻላል በሁለቱም ወገን የጦር ሰለባ የሆነው የትግራይ ህዝብ ቁጥር በርካታ መሆኑን ማንም የሚጠራጠር ያለ አይመስለኝም ዛሬ ደግሞ መቀሌን የለቀቅነው ለመደራደር ነው እየተባለ በሰፊውም እየተነገረ ነው ድርድርማ መደረግ የነበረበት ከጦርነቱ በፊት ነበር ምናልባት ከፈረሱ በፊት ጋር ይሁን መቅደሙ ለአብይ የታየው ዘግይቶ ይሆን ይህ አብይ ያልተመከረ ጦርነት ወያኔዎች ሲመኙትና ሲያለሙት የነበረውን የመገንጠል ዓላማ ሊያሳካ የመጣላቸው ልዩ ድል አድርገው እንደሚያዩት አያጠራጥርም አፋቸውን ከፍተው በመጮ ባይናገሩትም እድሜ ለአብይ በማለት በለሆሳስ መናገራቸው ግን አይቀርም የኛዎቹ አድርባይ ምሁር ተብዬዎች አብይ ሰራዊቱን ወደ ጦርነት ሲማግደው ቆራጡ መሪያችን ማለታቸውን አስታውሳለሁ ዛሬ ደግሞ ጦሩን አመድ አፋሽ ሲያደርገው ብሎ መሪያችን ሲሉ ለሚሰማቸው ማቅለሽለሽ ሳይሆን እንዳስታውቅም ያደርጉኛል ኢትዮጵያዊ ነኝ ለምንለው ሁሉ አብይ በመቀሌ ላይ ያሳየን ሽንፈት የሚያሳዝንና የሚያሳፍርም ነው የመቀሌ መለቀቅ ብዙ ጥያቄዎችን በሰፊው ባምሮ ውስጥ አጭሯል ቁጣም አልቀረም የአማራው ምልክት ቁጣ በወያኔ ጦርነት ተወጣው የመቀሌን መልቀቅ አስመልክቶ የተቆጣውን ህዝብ ለመሸወር የአባይ ግድብ ሁለተኛ ሙሌት ተደረገና የዜና አውታሮቹ እንዲጣበቡ ተደረገ አድርባይ ምሁሮቹም ስራቸውን በመቀጠል ወሬያቸው ሁሉ ስለ ግድቡ ብቻ ሆነ በቃ በትግራይ ጦሩ የከፈለው መስዋዕትነት በአባይ ሙላት ታጠበ ማለት ነውን? ጎበዝ ስንቴ ይሆን የምንሞኘው? የንጉሱ ዘመን ሩቅ ከሆነ እንዴት ከቅርቡ ከደርጉና ከወያኔው መለስ በቂ ትምህርት መማር እንዴት ተሳነን? በማለት ደብዳቤያቸውን ያደረሱን አቅያድ አወቀ ናቸው።
ተናስተልን የፍኖቶች አዘጋጆችና የፍኖተ አዳማጮች ሁሉ በተለይ ባለፉት 3 አመት ውስጥ በሀገርና ህዝብ እየተፈጸመ ያለው የዘር ማጥፋት ዘመቻ የኑሮ ውድነትና የንጽሃን ግለሰቦች በማሰርና በማሰቃየት ከጊዜ ወደ ጊዜ እየተባባሰ መሄዱ የአደባባይ ምስጢር ነው። ወገኖቼ መኖር አስጊ ደረጃ ላይ እየደረሰ ነው። እንዲያውም ይህ መከራና ግፍ እየተዋሃደን ለአምባገነኖች ዘላለማዊነት ተመቻችተን መገኘታችንን አስተውለናል። አሳ ግማቱ ከጭንቅላቱ እንደተባለ ሁሉ ችግር ፈጣሪው ዘረኛ ወያኔን ለማስወገድ የመፍትሄ ፈላጊው ዘረኛ አብይ መንግስት አላዋቂነት በግልጽ እየታየ መሄዱ ነው። ኢትዮጵያን ለማዳን በአሁኑ ወቅት ሁሉን ያካተተ ህዝባዊ መንግስት ወይም የሽግግር መንግስት አስፈላጊ መሆኑን ከምንየውም በላይ በግልጽ የሆነ የመጣበት ወቅት ነው። የሽግግር መንግስት የ60ዎቹ ቅኑ የሀገር ፍቅር ያላቸው ወጣቶች ያቀረቡት እስካሁን ድረስ ያልተመለሰ መፈክር ነው። በተጨማሪ ልክ እንደ ኢህአፓ ያሉ ባላማቸው ግልጽነትና ጽናትን አጣምሮ ያዙ ታሪካቸው ያልቆሸሸ ቅኑ አገር ወዳዶች ዳያሎግ ወይም ንግግር መፍጠር ከምንየውም በላይ አስፈላጊ ነው። በተለይ ሁሉን ያካተተ የሽግግር መንግስት የሚሉ ሁሉ እውነተኛ አገርን ለማዳን የተነሱ ናቸው ማለት አይደለም። ስለዚህ አይናችሁ ፊት ለፊት ያለውን ኢያፓ ጣል አድርጎ ሩቅ መመልከት ዋጋ የለውም። ኢትዮጵያውያኖች በየዋህነት ሆነ በውሸት ወሬ ተዘናግተው ጉልበትና ገንዘባቸውን ጭራሽ ጎጂ ከሆኑ ስብስብ ማዋል ያለውን አፈቀበ ልብ ጩቤ አብይ ዘረኛ መንግስት እድሜ ማስቀጠል ነው። በአጠቃላይ የዜጋ ቡራቡሬ የመጨረሻው ገደል ነው። ወገኖቼ ወዳጅና ጠላትን አውቆ ካንገፋው ይሃባ አብሮ መስራትና ኢትዮጵያን አገራችንን ማዳን አስፈላጊ ነው። ድል በትግል እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ
ለፍኖተ ዲሞክራሲ የኢያፓ ሬዲዮ ከአድማጮች የሚላኩ ደብዳቤዎች ለሚቀርቡበት ፕሮግራም መነሻቸውን በአንድ ጎሳ ላይ ያደረጉ ቡድኖች መነሻቸው መያዣ መጨበጫ የለሽ ጭፍን ጥላቻን መሰረት አድርገው ራሳቸውን የፖለቲካው ፈላጭ ቆራጭ በማድረግ በዘረፋና በመዝበራ ለመክበር ያለሙ የሚጠቀሙበት ጽንፈኞችና ረመኔዎች የሚያራምዱት መሆኑ ይታወቃል። የጎሳ ፖለቲካ አራማጆች ይዘዋቸው የሚነሱ የፖለቲካ ጥያቄዎች ቡቱቱ ተረቶች ብቻ ሳይሆኑ ተራ አጭበርባሪነታቸውንም የሚያሳዩ ናቸው። በኢትዮጵያ ከአራት አስር ዓመታት በላይ እያስቆጠሩ የሚገኙት የጎሳ ቡድኖች የሁሉም ማለት በሚያስችል ሁኔታ በጨቋኝነት የሚከሱት አማራውን ሲሆን እንደ ሻዕቢያ ወያኔ ኦነግ የመሰሉ አማራን በቀኝ ገዥነት ሲከሱ ሌሎች ደግሞ በጨቋኝነትና በትምክህተኝነት መወንጀላቸው ይታወቃል። የኤርትራ ከኢትዮጵያ መገንጠል ሙሉ በሙሉ በተጨመረበረ ሁኔታ መሆኑን ታሪካችን የመዘገበው ሀቅ ነው። ኤርትራን ከጣሊያን ቀኝ ግዛትነት ነጻ ለማውጣት በተደረጉ የዲፕሎማሲ ትግሎች በወቅቱ የውጭ ጉዳይ ሚኒስትር የነበሩት የጸሐፌ ትእዛዝ አክሊሉ ሀብተወልድ ተካሎ ከፍተኛ እንደነበር በታሪክ ደማቅ ቀለም የተመዘገበ ነው። የተደረገው የትግሉ ጣውረድ ከፋሽስቱ የሙሶሎኒ ዘመን በኋላ በጣሊያን የነበረው መንግስት በላላ ካባ የሙሶሎኒን መርህ ያራምድ የነበረ ፋሽስት በመሆኑ የኤርትራን ኢትዮጵያዊነት ሙሉ በሙሉ በመካድ የአሜሪካና የአውሮፓ ሀገራትን በዙሪያው ለማስተለፍ በመብቃቱ ለኢትዮጵያ የነበራት ብቸኛው አማራጭ የታሪክ ሀቅ ብቻ ነበር። እንግሊዞች በተደጋጋሚ አክሊሉ ክብራቸውን እንደተዳፈሩ ለንጉሱ እየከሰሱ ንጉሱም አክሊሉ ለፈረንጆቹ እንዲንበረከኩ ይሰጧቸው የነበሩ ቀጭን ትእዛዞችን በብልሃት በመቋቋም ኤርትራ ከጣሊያኖች ግዛትነት ነጻ እንድትወጣ ከፍተኛ ተጋድሎ ማካሄዳቸው ተሞክረው ሊዘከር የሚገባ ነው። የጣሊያኖቹ የእንግሊዞቹና የሌሎች ክርክር የነበረው የኤርትራ በታሪክ የኢትዮጵያ አካል የነበረችበት ጊዜ እንዳልነበር ሲሆን እና አክሊሉ እምሩ ዘለቀና ተስፋዬ ተገኝና ሌሎች ባደረጉት ያይበገሪነት ተጋድሎ የኤርትራን ኢትዮጵያዊነት በተጨባጭ ማስረገጥ መቻላቸው ኢትዮጵያ በዲፕሎማቲክ መስኩም ቢሆን አቸናፊነቷን ያረጋገጠ ነበር። በወቅቱ የኢትዮጵያን አቋም አምረው እንዲቃወሙ የተደረጉና ህሊናቸውን ለአሜሪካ ለእንግሊዝና ለጣሊያን ካስገዙት መሃል ከላቲን አሜሪካ አገራት አርጀንቲና ግንባር ቀደም ስትሆን ከአፍሪካ ላይቤሪያና ግብጽ በተመሳሳይ የቀኝ ገዢዎች መሳሪያ ሆነው ኢትዮጵያን ሲሞግቱና የፋሽስቱ ሙሶሎኒ ርዝራዦችን መደገፋቸው ኢትዮጵያውያን ልናውቀው የሚገባ ነው። ይህን ሁሉ ለማለት ያነሳሳኝ ታሪካችንን ካላወቅ አንዲት እርምጃ ወደፊት መሄድ ይሳነናል ነው። የኤርትራን ከጣሊያን ነጻ መውጣትና ከኢትዮጵያ መጣመርን ይቃወሙ ከነበሩት አንዱ የነበረውና የሻቢያ አባት እየተባለ የሚጠራው ወልደአብ በ1970 ዓመተ ምህረት ከታዋቂው የኢትዮጵያ ታሪክ ተመራማሪና የታሪክ ጸሐፊ ፕሮፌሰር ሩፍሰን ጋር በካይሮ በተገናኙበት ወቅት እኔ ኢትዮጵያዊ ካልሆንኩ ማን ሊሆን ይችላል ማለቱን ኦም ቫርደን የተባለው የስዊድን ጋዜጣ በ1999 ካሰፈረው መረዳት ይቻላል። በ1990ዎቹ በአንድ የኤርትራውያን ድረገጽ ላይ ወልደአብ ኢሳያስ ራሱን ያጠፋል፣ መጥፎ አጋጣሚ ኤርትራንም ይዟት ይሄዳል ማለቱን ዛሬ ስናየው እውነቱ እየደመቀ ይታያል። በትግራይ ከምኒልክ እስከ ደርግ ዘመን ከመክተል ወረዳ እስከ ክፍለ ሀገር ገዢዎች የነበሩት የትግራይ ተወላጆች የነበሩ ሲሆን የአማራ ቅኝ አድራጊነት ውሃ የማያነሳ ደደብ ውሸት ሲሆን በዚህ የቁጭ በሉ ተረድ ቀሪውን የኢትዮጵያ ህዝብ አማራ ጥላቻ ማስተላለፍን በዘመቻ ተያይዞ አማራ አሁን ለሚገኝበት አጣብቂኝ ዳርጎታል። ሌላው ደግሞ ለፋሽስቱ ደርግ አድረው በቀይ ሽብር በቀጥታና በተዛዋሪ ተሳታፊ የነበሩትና በበርካታ ሺዎች የሚቆጠሩ የኢሃፓ ባላተንና ደጋፊዎችን የገረፉ ያሰቃዩና በአሰቃቂ ሁኔታ የገደሉ ራሳቸውን የኦሮሞ ነጻ አውጪ በማለት ግፋቸውን ለመደበቅ እንደ ኦነግና የመሰሉ ጽንፈኛ ቡድኖች አማራን በወራሪነት በመክሰስ አማራን ለማጥፋት መጠነፈ ሰፊ ዘመቻ ከፍተዋል። ይህ መያዣ መጨበጫ የለሽ ታላቁ ባለቅኔ ኃይሉ ገብረ ዮሐንስ እንደሚለው የቀመለ አባባል ነው። ለምን የኦሮሞን የመስፋፋት ዘመቻና የጭፍጨፋ የግፍ ታሪክ ሲያወጎ አይሰማ ብሎ መጠየቅ ለማንነታቸው መዳረሻ ይሆናል። በዚህ ወቅት በአሜሪካን ቀልባት አዝሎ የፖለቲካ ስልጣን ያዘው የወያኔ ማደጎ ቡድን ከዚህ በፊት ከነበሩት ጸረ አማራ ዘመቻዎች በተጨማሪ ጸረ ኦርቶዶክስ ተዋህዶ ዘመቻ በመክፈት ካህናትንና ምዕመናንን እያረደና እያሳረደ መሆኑ ሲታሰብ አማራውንና የተዋህዶ ምዕመናንን በማሸበር ሰጥ ለጥ አድርጎ ለመግዛትና የስልጣን ዘመኑን ለማራዘም ካለው ቅሸት የመነጨ ነው። ለኢትዮጵያ አንድነት ለመቆም ኢትዮጵያን ማወቅ ይጠይቃልና ታሪካችንን እንረዳ ማለት ወዳለው። ታሪካችንን ስንረዳ ንፋሱ እነፈሰበት ወይም ከብቶቹ ተደማብረው በነጎዱበት ወይም እንደ ቦይውሃ በተሰመረልን ከመፍሰስ ይታደገናልና ኢትዮጵያን እንወቅ። ኢትዮጵያን ስናውቅ ለኢትዮጵያ እስከ መስዋዕትነት ለመታገል ቆርጠን እንነሳና አይኖቻችንን ገልጠን ለማየት እንድንችል እናንብብ፣ እንጠይቅ፣ እንረዳ። ከቅርቡ ታሪካችን ብንነሳ የጣሊያንን ወራሪ ኃይል አርበርብደው የወደቁት አርበኞች እናትና አባቶቻችን ካካሄዷቸው የሽምቅ ተጋድሎች በርካታ የትግል ጥበብ እንሸምታለን። ከዚያም በኢትዮጵያ የፖለቲካ ድርጅት ታሪክ ፈርቀዳጅና በህቡ የመደራጀትን ጥበብ በመላው አገሪቱ የዘረጋው ኢሃፓ የደርግን አምባገነንነት ደርግ ራሱን የኢትዮጵያ ተጠሪ አድርጎ ከሾመበት ማለዳ አንስቶ ደሙን አፍስሶ አጥንቱን ከስክሶ ታግሎታል። በተመሳሳይም ሻቢያ ለመገንጠል እንዲያመቸው ኤርትራ የኢትዮጵያ ቀኝ ግዛት ናት ለሚለው ደደብ አቋሙ ሐሰት መሆኑን በማጋለጥ እየተቃወመውና በተለያዩ አጋጣሚዎች እየታገለው የነበረ ሲሆን በተመሳሳይም ወያኔ ገና ሲጠነሰስ ጥንስሱ መቆምጠጡን ወያኔን በተደጋጋሚ በማጋለጥና የሚያራምደው አገር አጥፊ ዘመቻ መሆኑን ገና ዶሮ ሲጫን ስቶ ሲፋለመውና እየተፋለመው መሆኑ የሚታወቅ ነው። በዚህ ደብዳቤ አድማጮች አፍ ተልብ ሆነው ያዳምጡኝ የምፈልገው ኢሃፓ ለምን ወደ 50 ዓመት በትግል ቆየ ለሚለው ምላሹ ሌላ ሳይሆን ኢሃፓ የሚታገለው ለኢትዮጵያ አንድነት በመሆኑና የኢትዮጵያ አንድነት ጠላቶች ደግሞ በርካታ በመሆናቸው እነዚህ ሁሉ በኢሃፓ ላይ የቀመሉ ዘመቻዎችን ከፍተው ከመሃሉ ጋዲያንጃዎችን እስከ መግዛትና በሬ ወለደ የውሸት ዘመቻ ያሰራጩ ኢሃፓን ከኢትዮጵያ ህዝብ ለመነጠል ለአምስት አስርት ዓመታት እየተካሄደ የሚገኘው ያደረሰው ተጽዕኖ እንደ ዘበት የሚታይ አይሆንም። ለማጠቃለል እንደ ቦይውሃ በተተለመው መስመር ከመፍሰስ ወይም እንደ ጋሪ ፈረስ እንድናይ ከተደረግንበት ባሻገር ለማየትና ለመረዳት የኢትዮጵያን ታሪክ ማወቅ ከፊት ለፊት የሚጠብቀን የአገር አንድነት የአርበኝነት ተጋድሎ በረከቱ ዘርፈ ብዙ ነውና ካለፉት የህዝብ ተጋድሎዎች ከውድቀቱም ከስምረቱም መቅሰም ለምናደርገው ትግል የድል ዋስትና ነው ላለው ሲሉ ደቀ ገሞራው ከዋሸራ ጎጃም ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አረ ያገሬ አለ አረ ወገኔ አለ እጁ መጃብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባ ባለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ገ ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኑራት ወድና ታገሩ መፈነቃቀሉ በግፍ መባረሩ። አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የምልጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉልጓድ ይከተታል አማራው ተለቅሞ። አይ አንቺ ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰለሞ የባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሪ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ንግበኔ ያለ ቱንዱን አጠንክሮ እንን የግፍ ፍርሃት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ቅልቅል ይወጣል ይሰደዳል ካገር። አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ። አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ሀገር ሰው አዛውን ትሞጣት እንብኝ በሎሮሞ እንብኝ በልኩናማ እንብኝ በልጉራጌ እንብኝ በልሲዳማ እንብኝ በላፋሩ እንብኝ በልሃልያ እንብኝ በልጋምቤላ እንብኝ በልትግራይ የባንዳ ጥርቅም ይብቃው ሰው አይብላ። ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ።
እናት ያልተውሽም እማማ የኔ እናት አድምጪኝ ልንገርሽ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፈኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመጣኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልኝ ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁንላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከተውለድ ተላልፎ በኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየው ቆሜ በሕይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልስስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መጭሽዋል እልፍ አላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሙት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ
ምን አድርግ I'm not a good man, I'm not a good man.